ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ ዶት ኦርግ በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ማክሰኞ ጥቅምት 9 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ጥቅምት 9 ቀን 686 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። የሚሸሹት ሐቅ ከአሸን በዛሳ በሚል ርዕስ የቀረበ ነው። በማስከተልም ወያኔ በአገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንዳ። በ2010 ዓመተ ምህረት ህዳር ወር በፍኖተ ዴሞክራሲ ቀርቦ የነበረ ሐተታ በመጨረሻም የሰኔ ወር 2009 ዓመተ ምህረት የዴሞክራሲ እትምና ሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ዓለም አቀፍ የዜና ምንጮች አሁንም ወያኔ በወሎ የሚፈጽመውን ግድያና ዘረፋ ቸላ ብለው የመቀሌ ተደበደበ ልቦለድን ዜና ምንም ማስረጃ ሳይኖረው በማስተጋባት ላይ ናቸው። ሲኤንኤን በማስረጃነት ያቀረበው አራት የተጨራመቱ የቆርቆሮ ጣራዎችን ሲሆን በአካባቢው ምንም የተደመሰሱ ቤቶች አልታዩም። አልጀዚራ በበኩሉ ቀድሞ መቀሌ ተይዞ በነበረበት ወቅት የተነሳ ፎቶ ነው ያሳየው። በኦሮሞ ተገንጣዮችና አክራሪዎች የተሞላው የኮሎኔል አገዛዝ የወያኔን በምዕራባውያን ድጋፍ የሚሰራጭ የተራ ፕሮፖጋንዳ በቅጡ እንኳን አላስተባበለም። ይህ በእንዲህ እንዳለ በአገዛዙ ድጋፍ የትግራይ አሸባሪዎች በወሎ የሚያደርጉትን ጥቃት እንደቀጠሉ ሲሆን በወሎ ስለሚደረገው ጦርነት አገዛዙ መቼም ማስተያየት ሰጥቶም አያውቅም። በአሁኑ ሰዓት የወያኔ ጦር ምንም መከላከያ የሌላቸውን ከተሞች በመቆጣጠር ላይ ሲሆን የኮሎኔሉ አገዛዝ ምንም አይነት የጦር እርምጃዎች በወሎ እየወሰደ አለመሆኑ እየታወቀ በወሎ ባየር ደበደብኩ የሚለው ወያኔን የሚከላከለውን የህዝብ ባዶ ሞራል እየመገበ ህዝብ በአገዛዙ ላይ ያለውን ጥርጣሬ ለማስወገድ የተደረገ ሴራ መሆኑም ተጋልጧል። በአካባቢው በህዝብ ላይ የሚደርሰው መከራና ገፍ እየተባባሰ ሄደ ሲሆን ብዙዎች በመጠለያ ጣቢያዎችም ይገኛሉ። ማክሰኞ ጥቅምት 9 ቀን በመተከል ድባጤ ወረዳ በርካታ ተፈናቃዮች ባሉበት ጋሌሳ ቀበሌ ውስጥ አሸባሪዎቹ የኦነግ ሸኔና የጉምዝ ታጣቂዎች ለሁለተኛ ቀን በንጹሃን ላይ የከፈቱት ተኩስ በቦታው በሚገኙ የአማራ ልዩ ኃይልና የሲዳማ ልዩ ኃይል እየተመከቱ መሆናቸው ታውቋል። ሰኞ መስከረም 8 ቀን ለሰዓታት በቆየ ተኩስ ተመሳሳይ ጥቃት የፈጸሙ ሲሆን በተደረገው የመከላከል እርምጃ 4 የኦነግ ሸኔ ታጣቂዎችና አንድ የጉምዝ ታጣቂ መገደላቸውም ታውቋል። ከአማራው ልዩ ኃይል አንድ ከሲዳማ ልዩ ኃይል አንድ ህይወታቸውን አጥተዋል። የዛሬውም ጥቃት ከጧቱ 1 ሰዓት ጀምሮ ለረጅም ሰዓት ሲካሄድ የነበረ ሲሆን በአሸባሪዎቹ ላይም ሆነ በወገን ላይ የደረሰው ጉዳት አልታወቀም። በኢትዮጵያ ሁሉም አካባቢዎች የፖሊዮ ቫይረስ መኖሩ ተረጋግጧል ተባለ። የታማሚዎች ቁጥር ምን ያህል እንደሆነ ባይገለጽም ከመጪው ጥቅምት 15 ቀን ጀምሮ የፖሊዮ ክትባት እንደሚደረግ ተገልጿል። ክትባቱ የሚሰጠው ጦርነት ከሚካሄድባቸው አካባቢዎች በስተቀር በሁሉም አካባቢዎች ሲሆን እድሜያቸው ከ5 ዓመት በታች ለሆነ ወደ 17 ሚሊዮን ለሚጠጉ ህጻናት መሆኑም ተገልጿል። በሱዳን በሽግግር መንግስት ውስጥ ያለውን የወታደሩን ክፍል በመደገፍ ለሶስተኛ ቀን ተካሂዶ የነበረውን ሰላማዊ ሰልፍ የጸጥታ ኃይሎች አስለቃሽ ጋዝን በመጠቀም የበተኑት መሆኑ ታውቋል። ካለፈው ሳምንት ቅዳሜ ጀምሮ ለሶስት ተከታታይ ቀናት ሰላማዊ ሰልፍ ያደረጉት ክፍሎች ጦሩ ካቢኔውን አባሮ ስልጣኑን ጠቅልሎ በእጁ እንዲያስገባ ጥሪ ሲያደርጉ ቆይተዋል። የሱዳን የሽግግር መንግስት ካቢኔ በቀውሱ ላይ አጣዳፊ ስብሰባ ያካሄደ ሲሆን የሱዳን የሽግግር መንግስት ጠቅላይ ሚኒስትር አብደላ ሐምዶክ ሁሉም ወገኖች ከግጭት አባባሽ ድርጊቶች እንዲቆጠቡ ጠይቀዋል። ለተከሰተው የፖለቲካ ቀውስ መፍትሄ የሚያፈላልግ የቀውስ ጊዜ ኮሚቴ ማቋቋማቸውም ተነግሯል። በሱዳን ከጥቂት ሳምንታት በፊት ተሞክሮ የነበረው የተባለውን የመንግስት ግልበጣ ተከትሎ በሽግግር መንግስት ውስጥ በሚገኙ ወታደርና የሲቪል አባላት መካከል ቅራኔ መፈጠሩ ይታወቃል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ሰላም
የማክሰኞ ጥቅምት 9 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ የሚሸሹት ሀቅ ከአሸን በዛሳ የሚተበቅ ነው ሊባል ይቻላል ባስተትና ቅጥፈት ላይ የተመሰረተ አገዛዝ ከመጀመሪያውም ከሀቅ ጋር የተጣላ ነው 27 ዓመታት ወይኖ በወንጀል ሲጨማለቅ የቆየ ግለሰብ ሆነ ዘረኛ ቡድን በምንም አይነት ከማንነቱ የሚላቀቅ አይሆንም ኮሎኔሉን ሰውና ኢትዮጵያዊ ሊያደርጉት ላይናታች የሚደክሩት ሁሉ ዘመቻቸው ክሽፍ የሆነባቸው ሀቁ ሰውየውንና ቡድኑን ዘረኛ አምባገነን ፋሽስት የሚል ማህተም ስላደረገባቸው ነው ሰው በላና አገራት ፊዮን ኮሎኔል ያላወደሰው አልነበረም ግን የተጠበቀው ከቶም አልተገኘም ዘረኞቹን ሰብስቦ ህዝብን እያፈጀ መናፈሻ ከፈትኩ የገብስ ማሳ ጎበኘው የሚለው የህሊና ቢስ ኮሎኔል ዋናው ተልእኮው አማራውን መጨረስ ኢትዮጵያ የሚለውን ሁሉ ማደባየት አማራና ትግሬውን እርስ በርስ ማጋደል የተረፈውን በራሱ ቀልብ ጦርና ልዩ ኃይል መፍጀት ስለሆነ በስልጣን እስካለ ድረስ ለሀገራችን ዋና ጣላትና አደጋ ሆኖ ይገኛል አምስቱ ሾች አማርኛ መናገር ጀመሩ በሚል ጸያፍ ንቀት ደጋፊዎቹ ሊደልሉን ሊጫወቱብን ቢፈልጉም በአማርኛም ሆነ በኢትዮጵያ ባህል ታሪክና ቅርስ ላይ አስከፊ ዘመቻ መክፈታቸውን ልንስጥ የምንችለው አይደለም በውሸት ላይ የተመሰረተ አገዛዝ የሚከደውና የሚርቀው ሀቅ ቢበዛ በርግጥም ለያስገርም ቢችልም የሚጣሉትና የሚሸሹት ሀቅ እንዲህ መብዛቱ ማስደነቁ አይቀርም ከመቀሌ እስከ ቆቦ መሬት ለቀውላቸው ከባድ መሳሪያ ሳይቀር ተተውላቸው ከፈረጠጡ በኋላ ሽሽታቸውን ብልህ የጦር ስልት ብለው ሊያሳምኑን ይጥራሉ በህዝብ አንድነትና ኢትዮጵያዊነት ላይ እምነትን በመጣል ፈንታ በየግል ወጀዳቸው የሰሩት አስመስለው የሚያቀርቡትን የቱርክ ድሮን ነፍስ አድናችን ብለው ሲዘፍኑለት መስማት ተገደናል የታሪኩ ያለፈው ይቅርና ባለው ተጨባጭ ሁኔታ ቱርክ ለምንስ እስከመቼስ የኢትዮጵያ ወዳጅ ልትሆን ትችላለች ኢትዮጵያን ከዘረኞቹ ጥቃት የሚያድናት የህዝቧ አገር አንድነት ትግል እንጂ የቱርክ ድሮን ወይም መሳሪያ እንዳልሆነ ግልጽ ነው ይህን በተመለከተ ግን ሱዳን ደበነች ግብጽ ታመመች ቅጥፈታቸው መረለቆ እየሄደ ነው ትላንት እንኳን ወያኔ መቀሌን ባየር ደበደርኩ ብሎ ሲከስ የተገኘው ምላሽ ውሸት የሚል ሲሆን አንድ ቀን ሳያድር ግን ክሱ እውነት መሆኑን አምነዋል ከጅማሮስ ምን አስካደ ለምን ተዋሸ ሻቢያን ጋብዞ ትግራይን አላስገባንም ብለው ሲቀጥፉ የተከሰተውን ረሱ ማለት ነው የኢትዮጵያ ባለቤትና ባለሙሉ ስልጣን ዜጋዋ ህዝቧ ነው እንኳን ጥራዝነት ተቀርቶ ብልህም ኮሎኔል ይህን የህዝብ ሚናና ቦታ ሊወስድ አይችልም ስለዚህም ህዝብ ስለ ሀገሩ ሀቁን አውቆ በዚህ መሰረት ምን መደረግ አለበትን መወሰን መቻል አለበት ኢትዮጵያ የተጠና የውጭ ፖሊሲ እንደሌላት ራሳቸው ማመን ተገደዋል ኮሎኔሉ በዚህ መስክ የራሱን ድንብርብር ፖለቲካ ብሎ ይወስናል ደነዙ ሚኒስትር የሚወስነው የሚሰራው የለም የኢትዮጵያ ፖለቲካ የሚወሰነው አስመራ ነው ማለቱ ትክክል ሆኖ እየተደመጠም ነው ኤምባሲዎችን መዝጋት በሚል የጀመሩት መስቀልቅል ጉልህ ምሳሌ ነው ኮሎኔሉን የቱርክ መሪ ተቀብሎ አምነሸነሸውና ቱርክ የኢትዮጵያ አለኝታም ወዳጅ ሆነች ማለት አይደለም ግብጽ ቱርክ ድሮን ለኢትዮጵያ ማቅረቧን ተቃወመች ታዲያ ምን ይሁን ግብጽ እኮ ድሮን ሲደልሏት በኢትዮጵያ ላይ መጫወቱን መቼም አላቆመችም የዋሆችና የኮሎኔሉ ወናፎች ደግሞ የሀገር መከላከያ ሰራዊት ይባል የነበረው ከወያኔ ጊዜ ጀምሮ ደቆ ፈራርሶ ያለ መሆኑን ረስተው ግብጽ ብትመጣብን አትመለስም ወዘተ በሚል ባዶ ጉራን ማሰማቱን መርጠዋሉ የኮሎኔሉ የጎሳ ጦር ኦሮሚያን ሊያስመሰርትና ለዚህም አማራውን አፋሩን ወዘተ ሊጨርስ ቅልብ ሆኗል እንጂ ለኢትዮጵያ ስልተጋፍጦ ደሙን የሚያፈስ አይደለም የአገር መከላከያ ሰራዊት ልቦለድ ነው እሱም በስቶ ሳብ ሽሽ እየተባለ ለወያኔ ጥቃት ተጋልጧል የኦሮሞ ጦር ልዩ ኃይል የተባለው ዘረኛ ቀልብ ይህን ባታሊዮን በዚህ ግንባር አሰልፎ ወያኔን ገጠመ ሲባል አልሰማንም የምንሰማውም አይሆንም
የአዲስ አበባን የኢትዮጵያን ህዝብ የሚሰድቡ የሚያዋርዱትን ቀል ራሶች የሚሾመው ኮሎኔል ወያኔ የጀመረውን የኢትዮጵያን መካድና ኢትዮጵያዊነትን መሰረዝ ዘመቻ ቀጥሎበታል። ኮሎኔሉ ቆሞ ከቤተ መንግስት አይወጣትም የሚሉ ክፍሎች ክርክራቸውን በሚገባ እያጠናከሩ ናቸው። ኢሃፓን አግዶ ካዲዎችን ኢሃፓ ብሎ አቅርቦ ሲቀጥፍ የቆየውም ውድቅ ሆኖበታል። ካዲዎቹም ጠቅላይ ሚኒስትሬ ብለው በሰማያት ደም ሊቀልዱ ቢስማሙም መጨረሻቸው ይሆናል ያልነው ያው ደርሶባቸዋል። ያላቸው ማማራጭ የደርግንም የወያኔንም ጸረ ኢሃፓ ውሸት መድገብ ብቻ ሆኖ ተገኝቷል። ቱርክ ያንዲት የኢትዮጵያዊትን ሴት ጉንጭ ተረቆሰላት በሚልም ሊመሰገን በቅቷል። ምን ይሰማ ወይስ አይሰማ ጆሮ ነው? ወያኔ ደቡብ ኮሪያ ልኮ ካሰለጠናቸው የኢንተርኔት ሰላዮችና ደናጋሪዎች የተረፉት ሊዞ ደቡብ አፍሪካ ልኮ ያዘጋጃቸውን ኦዴድ ካድሬዎች ጨምሮ ኮሎኔሉ ሶሻል ሚዲያ የተባለውን መድረክ አጨናንቆታል። ጋዜጣ፣ ሬዲዮ፣ ቴሌቪዥን ወዘተ ለኮሎኔሉና ለወያኔ ያደሩ እንደ አሸን ናቸው። ለጋጠባ ኮሎኔሉ ወያኔንም አሜሪካንም ጉዳ ደረጋቸው ብለው ሊያሳመኑን ይጥራሉ። ወያኔ ድባቅ ተመታ ሸሸባሉን ማግስት ደሴን በከባድ መሳሪያ ሊመታ ቀርቧል ሲባል እንሰማለን። ወያኔም ህዝብን ጨፍጭፎ አይኔን ግንባር ያርገው ለማዱ ሆኖ ቀጥሏል። ትግራይም ወሎም ወዘተ ረሃብ ቢገባም የውሸት ምርት ግን በጣም ጨምሯል። ያለውን አደጋ ሊያስወግድ የሚችለውን የሽግግር አማራጭ ክደው እንዲያውም አገር ይከፋፍላል ብለው ሲቀጥፉና ሊያደናግሩንም ሲጥሩ እየታዘብን ነው። ለውጥ ይመጣል ተስፋን ዘረኞቹ የሚሰጡን አስተኝተው ቀንበራቸውን ለማጥበቅ ብቻ ነው። አዲስ መንግስት ያሉት ከበፊቱም ያረጀ የቆሸሸ የገማ የገለማ የመሐይም ዘረኞች ስብስብ መሆኑን አይተናል። አገር አድን ትግላችን ዘረኞች ላይ አነጣጥሮ ይፋፋም። ድል ለኢትዮጵያ ህዝብ አንድነት። ወያኔ በአገራችን ላይ ያጠመደውን ፈንጂ በራሱ ላይ እናፈንዳ። ወያኔ ወደ መቀሌ ከመፈርጠጡ በፊት በህዳር ወር 2010 ዓመተ ምህረት በፍኖተ ዴሞክራሲ የተላለፈ። ወያኔ ከሆነ ካልሆነ ባይ ቡድን ነውና ለክፉ ቀን በሚል አገራችን ኢትዮጵያ ላይ ብዙ ፈንጂ አጥምዷል። ከሆነልን ኢትዮጵያን ገዝቶ ማሸናከል ካልሆነ ደግሞ ትግራይን መገንጠል ሲል እንደነበር የምንረሳው አይደለም። የሚፈራው የውድቀቱ ቀን እንዳይመጣ ማገጃ ያጠመደው ፈንጂ ሲፈነዳብን የቆየ ቢሆንም ቢጎዳንም ለመጨረሻው ደግሞ በሚል ቦምቦች ቀብሯል። ቀውሱ ሲያይልበትም ሊያፈነዳቸው እየጀመረ ነው። ከደደቢት ጀምሮ በጸረ ኢትዮጵያው ጎዳና መጨለል ሲነሳ ዋና መሳሪያው አድርጎ የተነሳው የኢትዮጵያን ህዝብ እርስ በርሱ መከፋፈልና ማዳከም ነበርና የመጀመሪያው መርሃ ግብሩ የኢትዮጵያ ህዝብ ባለው የእርስ በርስ ቅራኔ አንድ ላይ መኖር አይችልም የሸዋ አማራ ወይም አማራ በጠቅሉ የጭቁን ህዝቦች ጣላት ነው ትግራይም ሌሎችም መገንጠልና የራሳቸው ነጻ ሀገር ሊኖራቸው ይገባል የሚለውን ሲያስተጋባና አንድ ኢትዮጵያ ያሉትን እንደ ኢሃፓ አይነቶቹን ድርጅቶች ትምክህተኛ በሚል ሲያወግዝም ሲያጥላላም ሲያጠቃም ነበር ይህን ገንጣይና ጸረ ኢትዮጵያ አቋም ከማንም በፊት አጋልጦ የታገለው ኢሃፓ እንጂ ማንም ሌላ አልነበረም ይህን በታሪክ የተረጋገጠ ሀቅ አይናቸውን ጨፍነው የሚክዱ ድርጅቱን የወያኔና የገንጣላ አጋር ብለው ሊያቀርቡ ሲንፈራገጡና ይግባቸው ከይሲና እኩይ መሆኑን ማወቅ አልከበደንም ወያኔ የከፈፈል ቦምቡን ያፈነዳው ገና በደደቢት ናቅፋ ሳለ ነበርና የጋራ ኢትዮጵያዊ ትግልን ተጠይፎ ከሻቢያ ጫማ ስር ወድቆ ትግሉንም ጸረ አማራ በሚል ፈርጆ ለአመታት ተንደፋድፎና በደም ተጫማልቆ በጸረ ኢትዮጵያ ባዕዳን ድጋፍ ለስልጣን ሊበቃ ችሏል ለስልጣን ሲበቃም ህዝብን እርስ በርስ ማናከሱን በይፋ ገፍቶበት አንቀጽ 39ንና የክልል ሽንሸናን አስፍኖ በዲሞክራሲና ራስ አስተዳደር ሽፋን ኢትዮጵያና ኢትዮጵያዊነትን አደባይቶ የሀገር መከበሩ በድንበሩን ትቶ ኤርትራን አስገንጥሎ ወዘተ ኢትዮጵያን ለማጥፋት ጉዞውን ቀጠለ ለባዕዳን አደረ መሬታችንን ለሱዳን ሳይቀር ሰጠ የጎንደር ወሎን ወዘተ መሬት እንደ ባዕድ ሰርቆ ነጥቆ ለራሱ ትግራይ ሰጠ ታሪክን አራከሰ ደም አፈሰሰ እስረኞችን ሳይቀር በውድቅት አለፍርድ ረሸነ ባክሱም ምን አገባችሁ ብሎ በህዝብ የጋራ ታሪክ ተሳለቀ ድፈሩኝና ሞክሩኝና ጦርነት ልስራባችሁ ብሎ ዛተ የራሱን ብሔረሰብ ወርቅና ልዩ ብሎ አሞካሽቶ ሌሎችን አራከሰ ስንቱ ተወርቶ ተነግሮ ይዘለቃል ዛሬም የወያኔ ዋናው ፈንጂ ይህ ህዝብን እርስ በርስ የማናከሱና የማበጣበጡ ነው ጀምሮታል ያስፋፋዋል በቅድሚያ አማራውን ለይቶ ማጥቃት ለጥቆም ሌሎችንም ማፋጀትና መፍጀት ህዝብ ሲዳማ ትግራይን መገንጠልና መጥበቅ የተከፋፈለ ህዝብ አገሩን ማስከበር አይችልምና ወያኔ ነጻ ትግራይን ተንደላቅቄ ገላ ሰድጄ እገዛለሁ ብሎ ለሚያውቅሸት የኢትዮጵያውያን መከፋፈል ወሳኝ ነው ይህን ለማስወገድ ህዝብ እርስ በርሱ እየፈጠረ ያለው መረዳዳትና ህብረት ድንቅ ነው ሊባል የሚገባው ነው ወያኔም ሆነ ቅጥረኞቹ ጽንፈኞች አልተደሰቱም ለዚህም ነው ተንኮላቸው ገና ይደራልና ጠንቀቅ ነቃንበል የሚለውን ምክር የምንደጋግመው በዚህ የክፍፍል ዘመቻውና ሴራው ዋናው ትኩረቱም በትግራይ ህዝብ ላይ መሆኑ የሚዘነጋ መሆን የለበትም ወያኔ ላሉት አገራት ፍቅዶቹ ሁሉ የትግራይ ህዝብን ድጋፍና ይሁንታ ይፈልጋል ለዚህም ነው የትግራይን ህዝብ ከሌላው ንጥሎ ሊፈጁህ ነው ብሎ አስፈራርቶ በራስ መከላከል ሽፋን ከጎኑ ሊሸጉጥ በመጣር ላይ ያለው በጎንደር በየቦታው ትግሬዎች ተገደሉ ተፈናቀሉ የሚለው ጩኸት ቋሚ ቅስቀሳው የዚሁ አካል ነው ለዚህም ነው የትግራይ ህዝብ ምሁሩ አርሶ አደሩ ወታደሩ ፖሊሱ ሴቱ ባልቴቱ ተማሪው ወጣቱና ታሪክ አዋቂው አዛውንቱ ሁሉ የወያኔን ተንኮል አሽቀንጥሮ ጥሎ በኢትዮጵያዊነት ከመላው የኢትዮጵያ ህዝብ ጋር በማበር ጸረ ወያኔውን ትግል እንዲያጠናክር ፋንታክት ጥሪ የምናደርገው የትግራይ ህዝብ ስሬቱ ማንነቱ ጠቅሞ ሁሉም በኢትዮጵያዊነት የሚገለጽና እውን የሚሆን ነው የሌላውም ህዝብ እንዲሁ ስለዚህ ወገን የሆነውን የትግራይ ህዝብ ለማቀፍና በጸረ ወያኔው ትግል ለማሰለፍ ሙሉ ትኩረትና ጥረት መደረግ ያለበት ወያኔ የመልኳን ሲሏት የጠባይዋን ነውና ምንኛ እርቀ ሰላም ቢባል አቋሙን ጠባዩን የሚተው አይደለም ድርድር ብላችሁ በከንቱ አትልፉ እርቅ ብላችሁ ራሳችሁን አታድክሙ ትግሉንም አታደናግሩ ስንል የቆየነው ለዚሁ ነው ማለትም ከወያኔ ጋር ከእንግዲህ ሊመጣ የሚችል እርቅ ወያኔን ማስወገድና ሲወገድ ብቻ ነው የተጠጋገነ ወያኔን መሸከሚያው ጫንቃችን እንቢ ካለ አመታት አልፈዋል። ወያኔ እገሌ ስራ ረቀቀ እገሌ ተቀየረ ብሎ ጉልቻ ወዲያ ወዲህ ቢያደርግም የበላይነቱን በማደናገር ሊቀጥል የሚጠርና እየጣረም ያለ ነውና ለዚህ ጮሌነት ሰለባ ልንሆን መጠበቅ የለበትም። በረከት ከማይረባው ስልጣኑ ለቀቀ ወይም እንዳየነው ስፋት ከወያኔ አመራር ወጣ የግለሰቦቹን ዋና ስልጣን ሆነ የወያኔን የበላይነት ቅንጣትም አይቀንስም አይለውጥም። ወያኔ ነገ ከተኮላሹ ተቃዋሚዎችና ከቅጥረኞቹና የባዕድ ሎሌዎች ጋር አዲስ የሽግግር ሂደት ሊጀምር ተነስተው ቢል ማንም አገር ወዳድ ዜጋ በዚህ የሚደናገር ሊሆን አይችልም። ዛሬ ለወያኔ ያለው አማራጭ ከስልጣን መወገድ ነው፣ ሌላ የለውም። ወያኔ በተመክሮ የሚሻሻል አይደለም። ቅጥረኞቹን ተቃዋሚዎቹ አድርጎ በሰሞኑ ሊያቀርብ ደፋ ቀና የሚለው ከንቱ ነው። ኦህዴድ ተባለ በአደን ቁንጮቹ እንደ ወያኔ ተጠያቂዎች ናቸው። ንሳ ሲገቡም ማለትም ከልብ ምረትን ሰጪ ህዝብ እንጂ ማንም ሌላ ኃይል ሊሆን እንደማይችልም ግልጽ ነው። ወያኔ ኢትዮጵያን ለማፈራረስ ዋናው ፈንጂው ህዝብን መከፋፈልና ማጫረስ ነው ብለናል። ሻቢያ ግንጠላችን እንዲደላደል በኢትዮጵያ የኛ የሆነ አገዛዝ ሊኖር ይገባዋል ማድረግም መቻል አለብን ብሎ ነበር። ሞክሮም ነበር ሳይሳካለት ቀረ እንጂ ዛሬ ሻቢያም ራስ ወደ ቀውስ እያመራ ነውና የትግራይ ትግርኛን አማራጭ ነፍስ ሊዘራ ገልበጥ ገልበጥ እያለ ነው። ይህ ተለጣፊዎችን ደስተኛ የሚያደርግ ሂደት ከቅዠትነት እንዳያልፍ ህዝብ ሁሉ መረባረብና ማክሸፍ እንዳለበትም ተደጋግሞ የተነገረ ነው። ወያኔ እንደ እስስት መልክ ሊቀይር መጣርም አንድ ስልቱ ነው። በግምነቱ ጸንቶ ቆይቶና መቀያየሩ ከበድ ያለው ቢመስልም ለማደናገርና ራሱን ለማዳን መሞከሩ አይቀሬ መሆኑንም ማወቅ ያሻል። ተንኮሉንም ከግብ ለማድረስ ህዝብን እርስ በርስ በማጋጨት በሰሞኑ የተያዙት ወያኔ ወይም ትግሬ ሆነው እንደተገኙት ሁሉ ለምድ ለብሶ የራሴው ያለውንም የትግራይ ተወላጅ ሊያጠቃና በሌሎች ሊያስታብብ ይችላል። አፋኝ ቡድኖች ሰልጥነውና ተመርቀው ወጥተዋል። ስምሪታቸውንም መገመት እንችላለን። ነቅተን መጠበቁ የወያኔን ፈንጂ የሚያከሽፍ ይሆናል ማለት ነው። አንዳንዶች ወያኔ ምን ቢሆን ምን የባዕዳን ወረራን አይጋብዝብንም ሲሉ ይደመጣሉ። ይህን እርግጠኝነት ማን እንደሰጣቸውና ከየት እንደመጡት ግልጽ አይደለም። ወያኔ ስልጣኑን ለመጠበቅ ለሱዳን መሬታችንን ያውም ስንት ደም የፈሰሰለትን መቸሩ የሚረሳ አይደለም። ለባዕድ ኃይልም የጦር ሰፈር ሰጥቶ በባዕድ ትዕዛዝም የአገራችንን ልጆች አጓጉዞ ለእልቂት እየዳረገ ነው። ወያኔ በአሰቃቂ ጭካኔ ስንቱን ዜጋ ገሎ አገሪቷንም ዘርፏል። ትግራይ እንዲለማ በሚል ፈሊጥ መላ ኢትዮጵያን ሲያደማ ቆይቷል። አሁንም እንደቀጠለ ነው። ወያኔ ለወዳጁ ቅሌት ይዟል በእጁ ነውና ምን ሊቀባቡት ቢሞክሩ ከጭቃ የገባ እሪያ ወይም ከርከሮ መሳዩ ወያኔ አስከፊ ገጽታውን ሊቀይር ሊያሻሽል ከቶም አልተቻለውም። የቀበሮ ባህታዊ ከበጎች መሃል ይጸልያል ነው ወያኔ። ወያኔን ያዳቆነ ሰይጣን እያቀሰሰው ነውና አዲስ ይዞታ የምንጠብቅበት አይደለም። ደጋግመን ያልነው ለወያኔ ጠበሉ የህዝብ አመጽ ነው። የደደቢትን አገራት ፊዛር ማውጫውና ማስወገጃው ፍጹም ጸረ ወያኔ ምህረት አልባ ህዝባዊ ትግል ነው። ዋናው ፈንጂው ህዝብን ከፋፍሎ ማፋጀት ነውና ይህ እንዳይሆን መድኃኒቱ የህዝብን አንድነት ማጠናከር ነውና በህዝብ መሃል ወያኔያዊ ንፋስ እንዳይገባ ነቅተን መከላከል መጣር አለብን ማለት ነው። ጠመንጃችን መወደር ያለበት በወያኔ ላይ ብቻ መሆን ይገባዋል ማለትም ነው። በመሆኑም የህዝብ ወገን መስለው ህዝብን ሊያናክሱ የሚጠሩትንም ልናሳፍራቸው ያስፈልጋል። አንድነታችን ከተረጋገጠ፣ ኢትዮጵያዊነታችን ከተለሰነ ወያኔ ሲባል እንደነበረው ከመንደር አይጥነት አያልፍም። ኃይል የተባበረ ህዝብ ናት። ወያኔ መውደሚያውና ጊዜው ደርሷልና በመሃላችን ስንጥርም ሳይገባ አንድ ሆነን ኢትዮጵያን ለማዳን ለማስመለስ የጋራ አገራችን ብለን ለትግል ቆርጠን እንነሳ። ድል ለመላው የኢትዮጵያ ህዝብ ጸረ ወያኔ ትግል።
ስንት አይነት ሆድ አለ? አቤት ሆድ! ስንት አይነት ሆድ አለ? የሚያስተገስድ ወደ መጠጠቂያ የፋሽስቶች ምሽግ። ስንት አይነት ሆድ አለ? ስንት አይነት ሆድ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ? አይ ይሁዳም ብዛ ወይ ይሁዳም! አቤት ይሁድ ማት ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ! ስንት አይነት ሆድ አለ? በውስጥ ሆድ ያለው ባለ ሁለት ክፍል፣ አንደኛው ለስጋ አንደኛው ለብቅል፣ ከመርገጫ ስቶት ካላት ጠጉሩን የአዳም ዘርነቱን ሰብአዊ ክብሩን ለወያኔ ኢህአዴግ በሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩ ሲ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብር ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ የማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መሪያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንተራ ስብና አልባ ከዞን ከርከሮ ከጉማሬ ባስ አቤት ይሁድ አይነት! ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቋጨርበት። ስንት አይነት አፍ አለ? በሆድ የታሰረ። ስንት አይነት ጆሮ አለ? ሰምቶ ያዳፈነ። ስንት አይነት ጣት አለ? ቀስር ያዘገ። አቤት 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 የስብና ቅል! ስንት አይነት ሆድ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስጉ ወገን መጠንቀቂያ ተጓዥ ጎተራዎች የሚተፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብር ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላስተላ ሁሉንም በመላ በተወሰን ጎተራ አፋቸው ጉልቻ እኛ አናሳልፎ ለኔ ከፍቴ ብቻ ውለታቸው ነው እድገታቸው ነው ቦን ነው ሞታቸው የነገን የሚያስብ ሊና ለሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁድ አይነት ስፋትና ጥልቀት የሴት የወንዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኤሊ ቆዳ ያላት ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የክርስቶች ተገነት የተባዎች ልንት የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቦላ በወለድ ያስያዘች አንድ አንድ አይጠ ሞገጽ የሚምትባል ከፊትም ኋላም ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወድ ያዘሉ ከአውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያ ሰማፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድቤት የተኮለኮሉ አቤት የሆድ መሃት! ስንት አይነት ሆዳ ነው? በወገንም ባዋኝ ደምረግ ቋዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካል ሀገሩ ተስፈልስ ወገኑ ሲቆላ ከገዳይ ጋር ቆሙ ጠቅጥቆም ይሞላል። አቤት ሆድና ሰው! አቤት ሰው! አቤት ሰው! የሰው ልጅ ከንስታ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጠ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው። የጋማ ገብት እንኳ እስኪሚሞር ድረስ ቁሞ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቃል ቢያዘሱትም ሆዳ ኖሮ እስካልጠቀመ ቢጠፋ የማይጎዳ። አቤት የሆድ አይነት! ውልደታቸው ለሆድ እድገታቸው ለሆድ በሆድ ነው ሞታቸው የነገን የሚያስብ ሊና ነሷቸው ካቻ ምናምን ምናምን ዛሬም ሆዳው ናቸው። አቤት የሆድ አይነት! ስንት አይነት ሆዳ አለ? ስንት አይነት ቅሪላ! ወገኑን ጠቅጥቁ በደስታ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳ
አርባውለት ቁጥር 6 ግንቦት ሰኔ 2009 ዓመተ ምህረት የጃዙር ቅኝ አገዛዝና ኢትዮጵያ አፍሪካን ላቲን አሜሪካንና እስያን ተቆጣጥሮ የቆየው የቅኝ አገዛዝ በርካታ የሰው ህይወትና ንብረት ያወደመው የሁለተኛው የዓለም ጦርነት ከተገባደደ በኋላ በዓለም ላይ የተለያዩ ግንኙነቶችና ለውጦች ተከሰቱ። በሶቪየት ህብረትና በአሜሪካ የሚመራ ሁለት ካምፕ ተፈጠረ። ይህም የቀዝቃዛው ጦርነት ዘመን በሚል ታውቆ እስከ 1980ዎቹ እንደ አውሮፓ አቆጣጠር መጨረሻ ድረስ ዘልቆ ታሪክ ሆኖ ለማለፍ በቃ። ኢትዮጵያ አባል ሆና የቆየችበት ሊግ ኦፍ ኔሽንስ ተብሎ ይታወቅ የነበረው ተቋም ፈርሶ የዓለም መንግስታት ድርጅት በተባለውና እስከዛሬም በቀጠለው ተቋም ተተካ። ይህም ተቋም በውስጡ የሴኩሪቲ ካውንስል የተባለ አካል ፈጥሮ በጦርነቱ አቸናፊ ሆነው የወጡት አገሮች ማለትም አሜሪካ፣ ሶቪየት ህብረት፣ የዛሬዋ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ቋሚ አባላት እንዲሆኑ አድርጎ ሰየመ። ጦርነቱ ያስከተለው የኢንዱስትሪ ውድመትና ሌሎች የዓለም አቀፍ የንግድ እና የመሳሰሉት እንቅስቃሴዎችም ክፉኛ ደቀው ነበርና በቅኝ ግዛትነት ተቀፍድደው ለቆዩ አገሮች ነጻነታቸውን ይጎናጸፉ ዘንድ መልካም አጋጣሚ ተፈጠረላቸው። ቅኝ ገዢዎች እንደቀድሞ የመበዝበዝና ትርፍ የማጋበዝ ተግባራቸውም እዚሁ ዘመን ላይ እንዲያከትም ሆነ። ይህ ክስተት የቀድሞ ቅኝ ገዢዎችን እንቅልፍ የሚነሳ ሆኖ ብቅ አለ። ብዝበዛና ትርፍ ማግበስበሱን እንደ ቀድሞ ማስቀጠሉ የማይቻል እንደሆነ ግንዛቤ ላይ እየተደረሰ ቢሆንም ሌሎች የተለያዩ ዘዴዎችን ነድፎ ግን ይህን ብዝበዛና ትርፍ የማግበስበሱን እንቅስቃሴ ማስቀጠል እንደሚቻል ድምዳሜ ላይም ተደርሷል። በዚህ ዘመን የተመሰረተው የተባበሩት መንግስታት ድርጅት ጦርነቱ ያስከተለውን የኢኮኖሚ፣ የፖለቲካና ማህበራዊ ቀውስ ለመቋቋም በተለይም የዓለም አቀፍ ንግድንና የገንዘብ ልውውጥን በአስቸኳይ መልክ ለማስያዝ ይረዳ ዘንድ ዋና መስሪያ ቤቱን በዋሽንግተን ዲሲ ያደረገውን የዓለም አቀፍ የገንዘብ ምንጭ የዓለም አቀፍ የገንዘብ ድርጅት IMF ያቋቁማል። ይህ ተቋም ዓላማዎቼ ናቸው ብሎ ያሰፈራቸው መርሃ ግብሮች ማለትም የዓለም አቀፍ የገንዘብ እርዳታ ትብብርን፣ ዓለም አቀፍ ንግድን፣ ከፍተኛ የሥራ መስክ መፍጠርን፣ የገንዘብ ምንዛሪ ልውውጥ የተረጋጋ እንዲሆን መቆጣጠርን፣ ያልተቋረጠ የኢኮኖሚ እድገት እንዲኖርና አባል አገሮች የፋይናንስ ችግር በገጠማቸው ወቅት እንደገና እንዲቋቋሙ ለማድረግ የሚረዳቸውን አቅርቦት ማዘጋጀትን የመሳሰሉ ይገኙባቸዋል። ከላይ እንደተገለጸው በሴኩሪቲ ካውንስል ውስጥ በቋሚነት አባል ሆነው የተሰየሙት አገሮች አውሮፓውያኖቹ ቅኝ ገዢዎች የነበሩ ናቸው። በዚያም ዘመን ቢሆን በተለይ በጦርነቱ ወቅት ከመጀመሪያው ጀምሮ ተሳትፎ ያልነበራቸውና ወደ መጨረሻው ላይ የተካፈሉት እንደ አሜሪካ ያሉት የፋይናንስና የኢኮኖሚ አቅማቸው ጎላ ያለ ስለነበር የተቋሙን ሥራ ለማካሄድ የሚያስፈልገውን ወጪ አብላጫውን የሚያዋጡ በመሆናቸው በማናቸውም የድርጅቱ እንቅስቃሴዎች ላይ ጫና የማድረግ አቅሙ ያንንም ሆነ ዛሬ አላቸው። እነሆ የተባበሩት መንግስታት ድርጅት ከተመሰረተበት ወቅት አንስቶ በዓለም ውስጥ ያለውን የእድገት አለመመጣጠንን ድህነትን ለማስወገድ ወዘተ የሚሉ ስብሰባዎችንና ውሳኔዎችን እያደረገ ቢቆይም ባለማችን ላይ ጎልቶ የሚታየው ግን ሀብታሞቹ ሀገር ይበልጥ እየከበሩ ታዳጊ አገሮች የተባሉት ደግሞ ይበልጥ እየደህዩ መሄዳቸው ነው። ይህ ደግሞ የሚያሳየው የአዲሱ ወይም የጃዙር ቅኝ አገዛዝ የቀድሞውን ቅኝ አገዛዝ ቁጥጥር በዝበዛውንና ትርፍ ማጋበሱን በሌላ ዘዴና መንገድ አስከብሮና አስቀጥሎ እንዳለ ያለ መሆኑን ነው። ኢትዮጵያ በቀደሙት ጀግኖችና አርበኞች ልጆቿ ከባድ መስዋዕትነት በተደጋጋሚ የተቀጣባትን የቅኝ አገዛዝ ጥቃት ድባቅ መታ ነጻነቷንና ህልውናዋን ያስከበረች ጥቁር አፍሪካዊት አገር መሆኗን ወዳጆቿም ጠላቶቿም የተቀበሉትና በታሪክም ተገቢውን ቦታ ይዞ ተከብሮ የተመዘገበ ሀቅ ነው። ይህ የቀደሙት አያት ቅድመ አያት ወገኖቻችን የአርበኝነት ገድል ያስመዘገበው ታላቅ ድል በዚያን ጊዜው ለዓለም የነበረው አስተጋብኦና አንደምታው እጅግ ከፍ ያለ እንደነበር የሀገራችንም ሆኑ የውጭ ሀገር የታሪክ ጸሐፊዎች በተደጋጋሚ ዘግበውታል። በተለይም በአጼ ምኒልክ መሪነት በነቂስ ከዳር እስከ ዳር ኢትዮጵያውያን ባንድ ላይ ተመው አድዋ ላይ የጣሊያንን ፋሽስታዊ እብሪት የማስተንፈሳቸው ዜና ሲስተጋባ በቅኝ ግዛት ስር ወድቆ ማንነቱ ለተረገጠውና ነጻነቱ ለተገፈፈው አፍሪካዊ በዓለም ተሰራጭቶ ለሚኖረው ጥቁር ህዝብና ሌሎች ጭቆን ህዝቦች ታላቅ የምስራች ሆኖ ነበር። ባንጻሩ ደግሞ ለነጭ ህዝብ በአጠቃላይ በቀኝ ገዥነት ተሰማርተው ተዘግበው የማያልቅ ግፍ ሲያደርሱ ለነበሩት ደግሞ ትልቅ ውርደትንና ሀፍረትን አከናንቦ እንደነበር ታሪክ መዝግቦታል። ይህ የኢትዮጵያውያን የጀግንነት ቀንዲል በዚያን ዘመን ከቅኝ አገዛዝ ስር ራሳቸውን ነጻ ለማውጣት በየቦታው ትግል ሲያካሂዱ ለነበሩ አፍሪካውያንና ለሌሎች ጭቆን ህዝቦች ያስተጋባው መልእክት እጅግ ኃያል ነበርና ቅኝ አገዛዝ ማንነቱን ላደበዘዘውና ሰብዕናውን ለገፈፈው ጥቁር ህዝብ ያበረከተው ልዩ የመንፈስ ብርታትና ተስፋ ወሰን እንደሌለው ብዙ የተባለለት ነው። የራስ ኃያልነትን ጥናትን በራስ በመተማመን ባንድ ላይ አብሮ መመከትን ከሁሉ በላይ ደግሞ ቅኝ አገዛዝን ጸንተው ከታገሉት ሊያሰጉዱት እንደሚችሉ ማስመዝገቡ ብቻ ሳይሆን ኢትዮጵያንም በልዩ አይን እንዲያዩዋት አድርጓል። በሌላው ወገን በነጩ መንደር ኢትዮጵያን ጥርስ ውስጥ ያስገባ እንደነበርና እስከዛሬም ቁጭቱና ጥላቻው እንዳለ ያለ መሆኑ የአደባባይ ምስጢር እንደሆነ የሚያከራክር አይደለም ብለን እናስባለን። እንደሚታወቀው ቅኝ አገዛዝ በዓለማችን ላይ ይፋ ሆኖ ብቅ ያለው በሰው ልጆች የእድገት ታሪክ ሂደት ውስጥ 1900 ምዕት ዓመት መጨረሻ አካባቢ ላይ የማምረቻ ኃይሎችን በይዞታነት ሙሉ በሙሉ የተቆጣጠሩ የህብረተሰብ ክፍሎች ብቅ ባሉበትና የአምራቹን ኃይል ጉልበት በርካሽ በመበዝበዝ ትርፍን የማጋበስ እንቅስቃሴን እንደ ዋና ዓላማና ግብ አድርገው በተግባር ማዋል ከጀመሩበት ጊዜ አንስቶ መሆኑን የህብረተሰብ የእድገት ታሪክ ላይ ሰፊ ጥናት ያካሄዱ ጸሐፊዎች በሰፊውና በጥልቀት ዘርዝረው አቅርበዋል። በዘመኑ በኢንዱስትሪ የበለጸጉ አገሮች በወል ስማቸውን አውሮፓውያን የተባሉት እንደ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ፖርቱጋል፣ ቤልጅየም ወዘተ የያገራቸውን የአምራች ኃይላት መበዝበዝ ብቻ የትርፍ ማካበት ቋታቸውን ሙሉ በሙሉ የሚያረካ ሆኖ ስላላገኙት ይህን አባዚያቸውን ያስታግሱ ዘንድ የተቀረውን ክፍለ ዓለም ማቅናት በሚል ስም መቆጣጠሩን ብቸኛ አማራጭ ሆኖ ያገኙታል። በዚህም አፍሪካን፣ ደቡብ አሜሪካን እና እስያን በቅኝ ግዛትነት ለመቆጣጠር ተንቀሳቀሱ። ኃይላቸውንም ተገን በማድረግ የነዚህን ህዝቦች አገራዊ ነጻነት ገፈው ብሔራዊ ማንነት ደፍረው የቅኝ ገዥነት መዋቅር ለመትከል በቁ። እነሆ ከ200 ዓመታት በላይ በእነዚህ ክፍለ ዓለማት የሚኖሩትን ህዝቦች ሰብዕናቸውን ብቻ ሳይሆን ጉልበታቸውንና አንጡራ የተፈጥሮ ጥሬ ሀብታቸውን እጅጉን በሚሰቀጥጥና መረድ በለቀቀ ዝርፊያ ተሰማርተው ወደ የአገሮቻቸው በማጋዝ የኢንዱስትሪዎቻቸውን ምርት ማሳደጉን እንቅስቃሴ በሰፊው ተያያዙት። የምርቱንም ውጤት ለዓለም ገበያ በማቅረብ እንዳቀዱት ሁሉ የትርፍ ትርፍ ሲያጋብሱ ቆዩ። አውሮፓውያን ቅኝ ገዢዎች ዋና ስምሪታቸው ትርፍ ማግበስበስ ነበርና ይህንን ጥማቸውን ለማርካት ያመቻቸው ዘንድ በቅኝ ግዛትነት የተቆጣጠሯቸውን አገራት ህዝቦች ላይ የኢኮኖሚ ብዝበዛና የተፈጥሮ ሀብት ዘረፋ ብቻ ሳይሆን ሰብዕናቸውን፣ ማንነታቸውን፣ ባህላቸውንና ወጋቸውን ሁሉ ቀስ በቀስ በማጥቆር በማጉደፍ በመሸርሸርና ብሎም ደብዛው እንዲጠፋና የቅኝ ገዢዎቹ ባህልና ወግ የበላይነቱን እንዲይዝ ለማድረግ ሳይታክቱ ሰርተዋል። የቅኝ ተገዢዎቹ ህዝቦች ላይ ልዩ ልዩ የሰለሉ ዘዴዎችን በመጠቀም በመካከላቸው ስምምነትና መቀራረብ እንዳይኖር አድርገዋል። የቅኝ ገዢዎቹ ሰብዕና ብቻ የበላይነትና ተቀባይነት ያለው፣ የቅኝ ተገዢዎቹ ህዝቦች ግን ሁልጊዜም ቢሆን በተፈጥሯቸው አነስተኛና የበታች እንደሆኑ አምነው ራሳቸውን እንዲያዩና እንዲቀበሉም ጭምር ሆን ተብሎ ጫና ይደረግባቸው እንደነበር ታሪክ መዝግቦታል። ይህ የቅኝ አገዛዝ በተለይ በአፍሪካውያን ላይ ያደረሰው ከፍተኛ በደል እነሆ አፍሪካውያኑ ባደረጉት የነጻነት ተጋድሎ ተጨንቆ በሂደት ከሁሉም አገራት እንዲወገድ ከሆነ ወዲህና አገሮችም ፖለቲካዊ ነጻነታቸውን ካረጋገጡም በኋላ ዛሬም ድረስ በሁሉም መስክ እመርታ አሳይተው ወደፊት እንዳይገሰግሱ ቅኝ አገዛዙ ተክሎ ያለፈው ድርጊት ያንበሳውን ድርሻ የሚይዘው ነው ቢባል የሚያስኬድ ይሆናል። ለጀግኖች ልጆቿ ምስጋናው ይድረስና ኢትዮጵያ የቅኝ ግዛት ሰለባ ሳትሆን በመቅረቷ የተነሳ በማንነቷ በራሷ የመተማመንና ኩራቷ ላይ እንደ ሌሎቹ የአፍሪካ ወንድሞችና እህቶች በደል ሳይደርስባት ቀርቷል። በታሪክ እንደተዘገበው በዓለም ላይ ተንሰራፍቶ የቆየው የቅኝ አገዛዝ መሰረቱ ብዝበዛ ላይ ያተኮረ የኢኮኖሚ እንቅስቃሴ ማካሄድ ነበርና በዓለም ላይ እጅጉን ያልተመጣጠነ የሀብት ክፍፍል እንዲፈጠር አድርጎ ጥቂቶችን የናጠጡ ከበርቴዎች አብዛኛውን የዓለም ሕዝብ ግን በድህነት አረንቋ ውስጥ ጥሎት ሲያማቅቀው እንደኖረ ብዙ የተባለለት ነው። ያም በመሆኑ በቀጥታ በቀንበሩ ስር ወድቀው በነበሩት ሕዝቦችና በየቅኝ ገዢዎቹ አገራት ውስጥ በሚኖሩት ጉልበሻጭ ሰራተኞች ጭምር በተደረገው መራራት ትግል እንዲሁም የዓለም የስልጣኔ ጎዳና ያስከተላቸው ልዩ ልዩ ለውጦች ታክለውበት በሂደት ቅኝ አገዛዝን እያዳከሙት በመምጣታቸው እንደ ቀድሞው ሊቀጥል የማይችልበት ሁኔታ ውስጥ እንዲገባ ተገደደ። የሁለተኛው የዓለም ጦርነት ከተገባደደ ከአስር ዓመታት በኋላም እንዲያከትም ሆነ። በዚህ በዓለም ላይ በቅኝ ተገዥነት ስር ወድቀው የቆዩ አገራት በሙሉ አንድ ባንድ ብሔራዊ ነጻነታቸው እንዲጎናጸፉ ችለዋል። ዛሬ በቀድሞ አይነት ቅኝ አገዛዝ ቁጥጥር ስር ያለ አንዳችም አገር የለም። እነሆ በቅኝ አገዛዝ ስር የቆዩ አገራት ብሔራዊ ነጻነታቸውን ከተጎናጸፉ ወደ 60ዎቹ ዓመታት እየደረሱ ነው። በእነዚህ በርካታ ዓመታት በተለይ በኢትዮጵያና በሌሎች የአፍሪካ ሀገራት ውስጥ እድገትና ብልጽግና እውን ሆኖ እመርታ ያሳየበትና የህዝቦች ፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታ ወደ ተሻለ ደረጃ የገሰገሰበት ሁኔታ ውስጥ ይገኛል ብሎ ለመናገር የሚያስደፍር አልሆነም። ከቶ ለምን ማለቱ ተገቢ ጥያቄ ይመስለናል። ቀደም ብለን እንዳስተዋልነው የቅኝ አገዛዝ ዋና ባህሪውና ተልእኮ ብዝበዛን መሰረት ያደረገን ትርፍን ማግበስበስ ነው። ይህ እንቅስቃሴውም በአንድ በተወሰነ ክልል ብቻ ሳይገደብ ጥንበር ጥሶ የተጓዘና የዓለምን ሰፊ ግዛትም ያካተተም ነበር። አገዛዙ ቀድሞ በሚያደርገው ሁኔታ ሊቀጥል የማይችልበት ደረጃ ላይ መቃረቡን ሲያሰላና ሲገነዘብ ህልውናውን የግድ በሌላ ዘዴና መንገድ ሊያስቀጥል የሚያስችለውን ንድፈ ሐሳብ ማርቀቅ አስፈለገው። በዚህም ነጻነታቸውን በትግላቸው የተጎናጸፉት አገሮችና የቀድሞ ቅኝ ገዢዎች መካከል የነበረው የኢኮኖሚና ፖለቲካ ትስስር በሌላ መንገድ ይቀጥል ዘንድ የእጅ አዙር ወይም አዲሱ ቅኝ አገዛዝ በስራ ላይ እንዲውል ተደረገ። ሁኔታውን ቀደም ብለው የተገነዘቡ በተለይም በቅኝ አገዛዝ ስር ተወልደው ያደጉና የመማርና የማወቅ እድሉ ገጥሟቸው አገራቸውንና ህዝባቸውን አስተባብረው ለነጻነት ተጋድሎ ያበቁ አፍሪካውያን ወንድሞች ውስጥ አንዱና ታዋቂው የጋናው ተወላጅ ኳሜ ንክሩማ ይህን ግንኙነት እንዲህ በማለት ገልጾታል። የጀዙር ቅኛ ገዛዝ ፍሬ ነገሩ በስሩ ያለን አገር የይስሙላ ነጻነት እንደ አንድ ብሔራዊ ህልውናውን እንዳስከበረ አገር አስመስሎ ማቅረቡ ሲሆን፣ በተጨባጭ ግን እውነታው የሚያረጋግጠው ያገሩ የኢኮኖሚ አወቃቀርና አሰራር የፖለቲካ ፖሊሲ የሚመራው ከውጭ መሆኑን ነው። ከዚህ ከንክሩማ አነጋገር የምንረዳው ቁም ነገር በቀኝ ግዛትነት ስር ቆይተው ነጻነታቸውን ለመጎናጸፍ በቅተዋል የተባሉ አገሮች አሁንም እጣ ፈንታቸውን እንዳሻቸው የሚዘውሩት እንዲሁ የቀድሞ ገዢዎቻቸው መሆናቸው ነው። አዲሱ ወይም የጃዙር ቅኝ አገዛዝ የድንበር ጣሹን ዲታ ብዝበዛና የትርፍ ማጋበስ ጥሙን ልዩ ልዩ ዘዴዎችን ተጠቅሞ የሚያረካበት ንድፈ ሐሳብ ነው የተባለውም በዚህ የተነሳ እንደሆነ ግልጽ ነው። በመሰረቱ የዚህ ህትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቅኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ አንባቢያን እንዲያውቁት እንሻለን። በመሰረቱ የዚህ ህትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን ያዲሱ ቅኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ እንዲታወቅ እንሻለን። ከላይ ጠቅለል ባለ መልኩ ስለ ጉዳዩ እንድናነሳ ይሆነው ዛሬ አገራችንን የሚጠሉና በክፉ አይን የሚያዩት አገሮችና የጃዙር ቅኝ አገዛዝ ተዋንያን በአካባቢው የሚያካሂዱት እንቅስቃሴ ያለውን አንደምታና ብሎም አደጋውን ቀድመን ከወዲሁ ነቅተን ለመከታተል ይረዳን ይሆናል ከሚል የቀረበ ነው። ኢትዮጵያ የቅኝ አገዛዝን ድባቅ መታ ነጻነቷንና ብሔራዊ ህልውናዋን ያስከበረች አገር ብትሆንም አንዷ የዓለም ህብረተሰብ አካል ናትና የዓለምን የፋይናንስና የገንዘብ አቅምን ለመቆጣጠር ከተነሳው እንቅስቃሴ ማምለጥ ይችላልች ብሎ ለመናገር እንደማይቻል ለምን ይመስላል። ቀደም ያለውን ጊዜ እንተውና በተለይ አሜሪካ በህዝባችን ላይ ወያኔን እንዲቆናጠጥ ካደረገች ወዲህ ባለፉት 26 ዓመታት በልዩ ልዩ ግንኙነት አማካይነት የጃዙር ቅኝ አገዛዝ ህዝባችንን እየጎዳ እንዳለ እንዳዲስ የሚነገር ጉዳይ አይመስለንም። በጥቅሉ ግን ዛሬ አገሪቱ ለውጭ ኃይላት በሰፊው ወለል ብላ የተከፈተች በመሆኗ ለብዝበዛና ለትርፍ ማግበስበሱ ከመጋለጧ ባሻገር ለማህበራዊ ቀውስና ለውጭ ኃይላት ርካሽ ባህል መፈንጫ ሆና ያለች አገር ሆናለች። ዛሬ በአፍሪካ ቀንድና በቀይ ባህር ሰላጤ ዙሪያ በአሜሪካ አጋፋሪነት ለሚመራው ኃይል የአውሮፓውያን የንግድ መስመር እንዳይሰናከልና አሸባሪ ኃይላት የተባሉትን እንቅስቃሴ ለመከላከል ኢትዮጵያ ያዘችው ጂኦግራፊያዊ ክልል ወሳኝነት አለው ተብሎ በመታሰቡ የተነሳ ይህንኑ ጥቅማቸውን ለማስከበር አገልግሎት እየሰጠች ትገኛለች። እንደሚታወቀው ከሸርማርኬ ጀምሮ ሶማሊያ በአጎራባች አገሮች ውስጥ ሶማሌዎች ሰፍረው የሚገኙበትን ስፍራ ሁሉ በይገባኛልነት ከተቀረው የሶማሌ ግዛት ጋር ለማጠቃለል በነበራት ጥቅድ የተነሳ ከኢትዮጵያ ጋር የዚያድ ባሬ መንግስት እስካከተመ ድረስ በተለያየ ወቅት ጦርነት ስታደርግ የቆየች መሆኗ የሚታወቅ ነው። የዚያድ ባሬ መንግስት ሲፈርስ አገሪቱ መንግስት አልባ ሆና በተለያዩ የጦር አበጋዞች የእርስ በርስ ጦርነት ውስጥ እንድትታመስ ሆነ። በሂደት ካረንቋ ውስጥ ለመውጣት ተስፋ የተጣለባቸው አንድ ላይ ተባብረው የነበሩ ኃይላትን ያለቃውን የአሜሪካን ትዕዛዝ ለመፈጸም ወያኔ ይህን የተባበረ ኃይል ወቅቶ ከማስወገዱን በተጨማሪ ዘምቶ የነበረው ወታደር ሴቶችን በመድፈሩ ክፉኛ የተበሳጩት ዛሬ አልሽባብ ተብለው የሚታወቁት እንዲፈጠሩ ምክንያት ሆነ። ወያኔም በአካባቢው የራሳቸውን ስምሪት ያደረጉ አለቆቹን ፍላጎት ለማሟላትና የሚያፈሱለትን ንዋይ ለመሰብሰብ ሲል ብቻ በተደጋጋሚ በሰው ሀገር ጣልቃ ገብቶ መርዷቸው እንኳ እስከዛሬ ለቤተሰቦቻቸው ያልተነገረላቸው ወታደሮች የጥይት ሰለባ ሆነው በየበረሃው የጅብራት ሆነው እስኪቀሩ ድረስ ያደረገው የሚያደርገው እንቅስቃሴ ለተባሉት ኃይላት አፍሪካውያንን የማዳከምና የመከፋፈል ተልእኮ አስፈጻሚ መሆኑ ግልጽ ነው። ይህ የወያኔ ድርጊት በወደፊቱ ኢትዮጵያና የሶማሌ ህዝቦች መካከል ሊኖር በሚገባው ግንኙነት ላይ ሊያስከትል የሚችለው መዘዝ የጎላ እንደሚሆን ጥርጥር የለውም። ሌላው ትኩረት መስጠትን የሚገባው ጉዳይ ቀድሞም በክፉ ዓይን የሚያይን የአረቡ ክልል በተለይም የተባበሩት የአረብ ኤሚሬቶችና ሳውዲ አረቢያ እንግሊዝ ምስራቃዊውን የስዊስ ካናል በ1971 ዓመተ ምህረት ለቃ ከወጣች ከ45 ዓመታት በኋላ ምዕራባዊውን የስዊስ ካናል በቁጥጥር ስር ለማድረግ ከ1980 እስከ ዛሬ ድረስ እያደረጉት ያለው እንቅስቃሴ ክትትልን የሚሻ ነው። ኢትዮጵያ የምዕራቦቹም ሆነ የቻይና ኢምፔሪያሊዝም መፈንጫ ሆና ትገኛለች። ወያኔን ለማስወገድ የተጀመረው ትግል የዚህን አንደምታ ይዘት በአግባብ ማጤን እንዳለበትም ግልጽ ነው። የአፍሪካ ቀንድና የቀይ ባህርም የአረቦችና ኢራን መራኮቻ መሆኑም ይታያል። አገር አድን ትግላችን ይህንንም በእይታው ማስገባት ይኖርበታል ማለት ነው። በሉዓላዊነት ላይ የተቃጡትን አደጋዎች ሁሉ መቋቋም ለመጪው ትውልድ የማይለጉት ግዳጅ ነውና ሁሉም ነቅቶ ለኢትዮጵያ ዘብ መቆሙ፣ የውስጥና የውጭ ጠላቶቿን መታገሉ ብሔራዊ ኃላፊነት ነው። ኢትዮጵያን ከጃዙር አገዛዝ እንጠብቅ። አገራችን በነጻነት ለዘላለም ትኖር።
ከልሞነ ፋሽስቶ ያቦነበስ ዛሬም ለቆጠኖች ንበረከት የነጻነት ዋጋ ድንበሩ ከዚያ ነው። በዘመናት ግንባርክን አሳየው ከልሞነ ፋሽስቶ ወየ በስነ ዛሬ ለቆጠኞች እንበረከከ የነጻነት ዋጋ ድንበሩ ከዚያ ነው። በዘመን አስመረክ ግንባርክን አሳየው መቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋን ግንባርክን አሳየው ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየው ግንባርክን አሳየው